ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላልፍላችሁ የምሽት የአርብ ዝግጅታችን አሁን ጀመረ። በኢትዮጵያ የትጥቅ ግጭቶች ለሰብአዊ መብቶች ጥሰት ዋና ምክንያቱ ነው ቀጥሏል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ።
አሳሳቢ የሆኑ ከቀጠሉ ጉዳዮች መካከል በቀዳሚነት የሚጠቀሰው በሕይወት የመኖር መብት ነው።
ቀደም ሲል የሰማችኋቸው ዋና ኮሚሽነሩ ዳንኤል በቀለ ናቸው። ባለፉት 5 ዓመታት የሰብአዊ መብት ኮሚሽን የመሩት ዶክተር ዳንኤል በቀለ የሥራ ዘመናቸውን አጠናቀዋል። በአብይ ርዕስ ሙሉ ዘገባ ወደ እናንተ ይቀርባል። ይህንና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችን በምሽቱ ተካተዋል። ዕለተ አርብ ሰኔ 28 2016 ዓ.ም። ሰላም ጤና ይስጥልኝ አድማጮቻችን እና ተመልካቾቻችን፣ እንደምን አመሻችኋል? አስማማየ ነው ነኝ። ምሽቱ እያስተናገድኳችሁ ከእናንተ ጋር አመሻለሁ። ለዓለም ዜናዎቹ ስመኝሽ ቆየ እዚህ አብራኛለች። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረህ በምሽቱ ከኛ ጋር አብሮን ይቆያል። የፕሮግራሙ ዋና አዘጋጅ ቆንጅት ታዬ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር ማምሸት ትችላላችሁ። አሁን ከዓለም የተሰባሰቡ ዜናዎች ልምራችሁ። ስመኝሽ ቆየ ትጠብቃችኋለች።
የተከበራችሁ አድማጮችና ተመልካቾች በድጋሚ እንደምናመሻችሁ። ለምሽቱ ከያዝናቸው ዜናዎች መካከል የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የስራ ዘመናቸውን አጠናቀው ተሰናበቱ፣ ኬንያ አዲስ የብድርና የወጪ ቅነሳ እቅድ ይፋ አደረገችና የሌበር ፓርቲው መሪ ኪር ስታርመር የእንግሊዝ ጠቅላይ ሚኒስትር ሆነው ተመረጡ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ የትጥቅ ግጭቶች ለሰብአዊ መብቶች ጥሰት ዋና ምክንያት ሆነው ቀጥለዋል ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን በሕይወት የመኖር መብትን አሳሳቢ ማድረጉን ዛሬ አርብ ባወጣው ዓመታዊ ሪፖርቱ አመልክቷል። ዋና ኮሚሽነሩ ዶክተር ዳንኤል በቀለ የትጥቅ ግጭቶቹ እየደረሱት ያሉት ዘርፈ ብዙ ስቃይ እጅግ እየጨመረ መሆኑን ገልጸው ብቸኛው መፍትሄ የሰላም ውይይት ነው ብለዋል። በዛሬው ዕለት የኮሚሽኑን ሪፖርት ለብዙሃን መገናኛዎች ያቀረቡት ዋና ኮሚሽነሩ ዶክተር ዳንኤል በቀለ የአምስት ዓመታት የስራ ጊዜያቸውን ማጠናቀቃቸውን አስታውቋል። አድማጮችና ተመልካቾች የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በኬንያ ረቂቅ የታክስ ጭማሪ አዋጅን በመቃወም በተደረጉ ሰልፎች የ39 ሰዎች ሕይወት ማለፉን ተከትሎ ፕሬዚዳንት ዊሊያም ሩቶ አዲስ የብድርና የወጪ ቅነሳ እቅዶችን ዛሬ አርብ ይፋ አድርገዋል። በምስራቅ አፍሪካዊቷ ሀገር የታክስ ጭማሪውን በመቃወም ለወራት የተካሄደው ሰላማዊ ሰልፍ ፖሊስ ወደ ፓርላማ ሊገቡ በሞከሩ ሰዎች ላይ ተኩስ በመክፈቱ ወደ ሁከት ተቀይሯል። ጂንዚ በመባል የሚታወቁት በሀያዎቹ ዕድሜ ውስጥ ያሉ ኬንያውያን ወጣቶች የመሩት ሰላማዊ ሰልፍ በዓመታዊ የገንዘብ ረቂቅ አዋጅ ላይ ቁጣቸውን የገለጹበት ሲሆን ሀገሪቱ ከፍተኛ የገንዘብ እጥረት እንዳለባት ያስጠነቀቁት ሩቶ አዋጁን እንዲያነሱ አስገድዷቸዋል። ሩቶ ዛሬ በሰጡት መግለጫ ጠቅላላው 346 ቢሊዮን ዶላር ሳይሆን የ177 ቢሊዮን ዶላር በጀት እንዲቀነስ ለብሔራዊ ምክር ቤቱ እናቀርባለን ብለዋል። ኬንያ በተለያዩ እርከኖች የተበደረችው ገንዘብ 78 ቢሊዮን ዶላር የሚደርስ ሲሆን ከኬንያ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 70% ይሸፍናል። ሩቶ አክለው የብድር ውሳኔው መንግስት ያለበትን የበጀት ጉድለት ከ3.3% ወደ 4.6% ከፍ ቢያደርገውም ለአንዳንድ አገልግሎቶች ክፍያ እንደሚውል ተናግረዋል። እነዚህ ክፍያዎች የሁለተኛ ደረጃ መምህራንንና ተለማማጅ ሐኪሞችን ለመቅጠር እንዲሁም የወተት ዋጋ ለማረጋጋትና ለአርሶ አደሮች ከለላ የሚሰጠውን የማዳበሪያ መርሃ ግብር ለመደገፍ እንደሚውልም አስረድተዋል። የቀዳማዊት እመቤትና የምክትል ፕሬዚዳንቱ ባለቤት ጽህፈት ቤቶችም የሚዘጉ ሲሆን የመንግስት አማካሪዎች ቁጥርም በግማሽ ይቀንሳል። በተጨማሪም የምክትል ፕሬዚዳንቱ ቢሮ ለመጋረጃዎች ወደ 10 ሚሊየን ሽልንግ የሚጠጋ ማውጣቱ በዚህ ዓመት ከተገለጸ ወዲህ አሳሳቢ ሆኖ የቆየው የመንግስት ለእድሳት በጀት በግማሽ እንደሚቀንስ ሩቶ አስታውቀዋል። ሩቶ አክለው በመንግስትና በህዝብ ባለስልጣናት የሚደረጉ አላስፈላጊ ያልሆኑ ሁሉም ጉዞዎች ታግደዋል ሲሉ ገልጸዋል። ከፍተኛ ትኩረት ባገኘው የዋሽንግተን ጉዞ ማግስት የሩቶ ውድ የባህር ማዶ ጉዞ ወጪ የቀሰቀሰው ቁጣ ውስጡን ሲብላላ ቆይቷል። በዚህም ምክንያት ከመጀመሪያዎቹ የተቃውሞ ሰልፎች ትንሽ ቀደም ብለው ፕሬዝዳንቱ ወደ ኬንያ ተመልሰዋል። በሰሜን ምስራቅ ኮንጎ በሚገኝ የወርቅ ማዕድን ማውጫ ላይ ሚሊሻዎች ባደረሱ ጥቃት 6 ቻይናውያን ቆፋሪዎችንና 2 የኮንጎ ወታደሮችን መግደላቸውን አንድ የሲቪል ማህበረሰብ ቡድን ሐሙስ ዕለት አስታወቀ። ሮብ ዕለት የተካሄደው ጥቃት ያነጣጠረው ጋምባ ላይ በተሰኘ መንደርና ኢቱሪ በተባለ ጠቅላይ ግዛት ውስጥ የወርቅ ማዕድን ማውጫ አጠገብ በሚገኝ ብላንኬት በተሰኘ መጠለያ ጣቢያ ላይ መሆኑን የሲቪል ማህበረሰብ ቡድኑ አባል ዢን ሮበርት ባሲሊኮ ተናግረዋል። ምስራቃዊ ኮንጎ በመንግስት ኃይሎችና ከ120 በላይ የታጠቁ ቡድኖች መካከል በሚካሄድ ውጊያ ስትታመስ የቆየች ሲሆን ሚሊሻዎቹ በአካባቢው የሚገኘውን ወርቅና ሌሎች ማዕድናት ለመጋራት በሚያደርጉት ጥረት ንጹሐን ዜጎች ላይ ያነጣጠሩ የቦምብ ጥቃቶችን ያካሂዳሉ። ረቡዕ ዕለት በተካሄደው ጥቃት ዛይር በተሰኙ ተቀናቃኝ ታጣቂዎች ይጠበቅ የነበረ የማዕድን ማውጫ ላይ ጥቃት ከማድረሳቸው በፊት መኖሪያ ቤቶችን በእሳት ማቃጠላቸውን ባሲሊኮ ለአሶሴትድ ፕሬስ አመልክተዋል። በጥቃቱ 6 ቻይናዊ ማዕድን አውጪዎችና 2 የኮንጎ ወታደሮች ሲገደሉ ታግተው የተወሰዱ ሌሎች 2 ማዕድን አውጪዎች የደረሱበት አልታወቀም። የተባበሩት መንግስታት ድርጅት በምስራቅ ኮንጎ የሚፈጸሙት አንዳንድ ጥቃቶች የጦር ወንጀልና በሰው ልጆች ላይ የሚፈጸሙ ወንጀሎች ሊባሉ እንደሚችሉ ገልጿል። አድማጮች፣ እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የዜና ሰዓት ነው። ወደ አውሮፓ ይጓዙ የነበሩ ፍልሰተኞች የተሳፈሩበት ጀልባ ሞሪታንያ የባህር ዳርቻ ላይ ተገልብጦ ወደ 90 የሚጠጉ ሰዎች መሞታቸውን የሀገሪቱ መንግስት መገናኛ ብዙሃንና አንድ የአካባቢ ባለስልጣን ትላንት ሐሙስ አስታወቁ። ሌሎች በርካታ ፍልሰተኞች ደግሞ የደረሱበት አልታወቀም። የሞሪታንያ የዜና ወኪል በዘገባው ከሀገሪቱ በስተደቡብ ምዕራብ ከምትገኘው ጎዲጎ ከተማ 4 ኪሎ ሜትር ርቀት ላይ የሞሪታንያ የባህር ጠረፍ ጠባቂዎች ሰኞ ሰኔ 24 ቀን በአትላንቲክ ውቅያኖስ ዳርቻ ላይ በተገለበጠችው ባህላዊ የአሳ ማጥመጃ ጀልባ ላይ ተሳፍረው የነበሩ የ89 ሰዎችን አስክሬን አግኝተዋል ብሏል። በተጨማሪም የባህር ጠረፍ ጠባቂዎቹ አንዲት የ5 ዓመት ሴት ልጅን ጨምሮ 9 ሰዎችን ማትረፋቸውን ዘገባው አመልክቷል። በህይወት የተረፉት ሰዎች ጀልባዋ ከሴኔጋልና ጋምቢያ ድንበር ላይ 170 መንገደኞችን አሳፍራ መነሳታቸውን መናገራቸውን የጠቀሰው ዘገባ 72 ሰዎች እስካሁን የደረሱበት አለመታወቁን ጠቅሷል። ማንነታቸው እንዳይጠቀስ የጠየቁ የአካባቢው ከፍተኛ ባለስልጣንም መረጃው ትክክል መሆኑን ለአዣንስ ፍራንስ ፕሬስ አረጋግጠዋል። በኃይለኛ ሞገድ ምክንያት በአትላንቲክ ውቅያኖስ ላይ የሚደረግ ጉዞ እጅግ አደገኛ ሲሆን ከመጠን በላይ ሰዎች የጫኑ ጀልባዎች የሚጓዙት ስደተኞች አብዛኛውን ጊዜ የሚጠጡት በቂ ውሃ ሳይኖራቸው ነው። ነገር ግን በሜዲትራኒያን ባህር ላይ የሚደረገው ቁጥጥር እየጨመረ በመምጣቱ በውቅያኖሱ በኩል የሚጓዙ ፍልሰተኞች ቁጥር እየጨመረ መጥቷል። ከ10 ዓመት በላይ በተቃዋሚ ፓርቲነት የቆየው የእንግሊዝ ሌበር ፓርቲ ምርጫውን በከፍተኛ የድምፅ ብልጫ ማሸነፉን ተከትሎ የፓርቲው መሪ ኪር ስታርመር ዛሬ አርብ በይፋ ጠቅላይ ሚኒስትር ሆነው ተመርጠዋል። ስታርመር የእንግሊዝ መሪነቱን ስፍራ የተረከቡት በቤኪንግሃም ቤተ መንግስት ከንጉስ ቻርልስ ሳልሳዊ ጋር በተካሄደ የግል ስነ ስርዓት ነው። በቤተ መንግስት ለንጉሱ የስራ መልቀቂያቸውን አቅርበው ከቤተሰባቸው ጋር የተሰናበቱት የወግ አጥባቂው መሪ ሪሺ ሱናክ ባደረጉት ንግግር ይህ አስቸጋሪ ቀን ነው፣ ግን ከዚህ ስራ የምለቀው በዓለም ላይ ምርጥ የሆነች ሀገር ጠቅላይ ሚኒስትር ሆኜ በማገልገሌ ኩራት እየተሰማኝ ነው ብለዋል። ሱናክ ዛሬ ጠዋት ሽንፈታቸውን በተቀበሉበት ወቅት መራጮች ከባድ ውሳኔ አሳልፈዋል ብለው ነበር። ከስድስት ሳምንት በፊት ምርጫው በአፋጣኝ እንዲደረግ ጥሪ ባደረጉበት በዚያው ቦታ ላይ ቆመው ባደረጉት ንግግር ለስታርመር መልካሙን ሁሉ ተመኝተው የወሰዷቸው የተሳሳቱ እርምጃዎችንም አምነው ተቀብለዋል። ቁጣችሁን ሰምቻለሁ፣ ቅር መሰኘታችሁን ተረድቻለሁ፣ እናም ላጣነው ውጤት ኃላፊነቱን እወስዳለሁ ያሉት ሱናክ ደከመኝ ሰለቸኝ ሳይሉ ሲሰሩ ለነበሩ የወጋ አጥባቂው ፓርቲ ተፎካካሪዎችና የዘመቻ አስተባባሪዎች በእናንተ ጥረት የሚገባውን ውጤት ማምጣት ባለመቻላችን አዝናለሁ ሲሉ ይቅርታ ጠይቀዋል። በአብዛኛው ተጠቃሎ የገባው የምርጫ ውጤት እንደሚያሳየው ሌበር ፓርቲ ከ650 መቀመጫዎች 410ን ያሸነፈ ሲሆን ወጋ አጥባቂው 118 መቀመጫ ብቻ ነው ያገኙት። እንዲህ አይነት አደራ ከትልቅ ኃላፊነት ጋር ይመጣል ሲሉ ለደጋፊዎቻቸው የተናገሩት አዲሱ ጠቅላይ ሚኒስትር ስታርመር ከአመታት ተስፋ መቁረጥ በኋላ የሰዎችን አመኔታ ለመመለስ የምናደርገው ትግል ቀሪውን ዘመናችንን የሚወስን ነው ብለዋል። ስታርመር ያገኙት ድል ከተዳከመው ኢኮኖሚ በተቋማት ላይ ከመታየው የእምነት ማጣትና ከማህበራዊ ትስስር መላላት ጋር የተያዙ ፈተናዎች ተደቅኖበታል። በመጨረሻም የእስራኤል ጦር አርብለት ዌስት ባንክ አካባቢ በመትገኛው ጄኒን ከተማ ያየር ድብደባን ያካተተ የጸረ ሽብር ዘመቻ ማካሄዱን አስታወቀ። የፍልስጤም ባለስልጣናት በበኩላቸው 5 ሰዎች መገደላቸውን አስታውቀዋል። ጦሩ እንደመለከተው የእስራኤል ወታደሮች አሸባሪዎች ራሳቸውን ከልለው በተደበቁበት ህንጻ ላይ ከበባ በማድረግ የተኩስ ልውውጥ ካደረጉ በኋላ ባካሄደው የአየር ጥቃት በአካባቢው የነበሩ በርካታ አሸባሪዎች ጉዳት ደርሶባቸዋል ብሏል። ታጣቂው ቡድኑ ጠንካራ ይዞታ ይዞ ይንቀሳቀስበት በነበረበት ጄኒን ግጭት የተቀሰቀሰው መንግስት በእስራኤል ቁጥጥር ስር በሚገኘው ዌስት ባንክ ለአዲስ ሰፋሪዎች ወደ 5300 የሚጠጉ ቤቶችን ለመገንባት እቅድ አለው ሲል የእስራኤል ጸረ ሰፈራ ክትትል ቡድን ካስታወቀ በኋላ ነው። ፒስናው የተሰኘው ቡድን ይፋ ያደረገው የቤቶች ግንባታ እቅድ ወጋ አጥባቂው መንግስት እስራኤል በዌስት ባንክ ላይ ያላትን ቁጥጥር ለማጠናከርና ወደፊት የፍልስጤም መንግስት እንዳይፈጠር ለመከላከል የሚከተለው ስልት ነው። ፍልስጤማውያን ነጻ መንግስት ለመመስረት እንደ አውሮፓውያን አቆጣጠር በ1967 ዓ.ም በተካሄደው የመካከለኛው ምስራቅ ጦርነት የተያዙትን የዌስት ባንክ፣ የምስራቅ ኢየሩሳሌምንና ጋዛ አካባቢዎችን ይፈልጋሉ። እስራኤል በጋዛ የምታካሄደው ጦርነት ከጀመረ ወዲህ በዌስት ባንክ ያለው ግጭትም እየጨመረ ሄዷል። በጋዛ እየተካሄደ ባለው ጦርነትም እስካሁን ከ38,000 ፍልስጤማውያን በላይ መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። ለሳምንታት ቆሞ የነበሩ የተኩስ አቁም ንግግሮች እንደገና እየጀመሩ ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ውይይቱን ለመቀጠል ተደራዳሪዎችን እንደሚልክ ሐሙስ ዕለት አስታውቋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶች ወደ አስማማው ልመልሳችሁ።
አድማጮቻችንና ተመልካቾቻችን፣ ቀደም ሲል የዓለም ዜናዎች ወደ እናንተ ደረሱ። ለዜናዎቹ ስመኝሽን አመሰግናለሁ። እየተከታተላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ እየተላለፈላችሁ የሚገኘውን የሰኞ ሰኔ 8 2016 ዓ.ም የምሽቱ ዝግጅታችን ነው። በምሽቱ የዌብና ማኅበራዊ ድረገጽ ፕሮዲሰራችን አበየው ገበያው ናት። የፕሮግራሙ ዋና አዘጋጅ ቆንጅት ታየናት። ፕሮግራሙ እየመራው ወደ እናንተ ጋር አብራችሁ የማመሸው ደግሞ አስማማየ ነው ነኝ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በኢትዮጵያ የትጥቅ ግጭቶች ለሰብአዊ መብቶች ጥሰት ዋና ምክንያቱ ነው ቀጥሏል ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን በሕይወት የመኖር መብትን አሳሳቢ ማድረጉን ዛሬ አርብ ባወጣው ዓመታዊ ሪፖርቱ አመላክቷል። ዋናው ኮሚሽነሩ ዶክተር ዳንኤል በቀለ የትጥቅ ግጭቶቹ እያደረሱት ያሉ ዘርፈ ብዙ ስቃይ እጅግ እየጨመረ መሆኑን ገልጸው ብቸኛው መፍትሄ የሰላም ውይይት ነው ብለዋል። በዛሬው ዕለት የኮሚሽኑን ሪፖርት ለብዙሃን መገናኛዎች ያቀረቡት ዋና ኮሚሽነሩ ዳንኤል በቀለ የአምስት ዓመታት የሥራ ጊዜያቸውንም ማጠናቀቃቸውን አስታውቋል። ኬኔዲ አባተ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ 3ኛውን የኢትዮጵያ ዓመታዊ የሰብአዊ መብቶች ሁኔታ ሪፖርት ዛሬ አርብ ሰኔ 28 ቀን 2016 ዓ.ም ይፋ አድርጓል። ከሰኔ ወር 2015 ዓ.ም ጀምሮ እስከ ሰኔ ወር 2016 ዓ.ም ያለውን የአንድ ዓመት ጊዜ የሚሸፍነው የኮሚሽኑ ባለ 132 ገጽ ሪፖርት በተለያዩ የሰብአዊ መብቶች ዘርፎች አሳሳቢ ያላቸውንና መሻሻል እንደታየባቸው የገለጻቸውን ጉዳዮች አካቷል። በኮሚሽኑ ዋና ኮሚሽነር ዳንኤል በቀለ ለብዙሃን መገናኛዎች የቀረበው ይሄው ሪፖርት በአሳሳቢነታቸው እንደቀጠሉ ከዘረዘራቸው የሰብአዊ መብቶች ጥሰቶች መካከል በሕይወት የመኖር መብት ዋናው ነው።
በሪፖርት ዘመኑ አሳሳቢ ሆነው ከቀጠሉ ጉዳዮች መካከል በቀዳሚነት የሚጠቀሰው በሕይወት የመኖር መብት ነው። በተለይም ከአማራና ኦሮሚያ ክልሎች በተጨማሪ በአፋር፣ በቤኒሻንጉል ጉሙዝ፣ በጋምቤላ፣ በማዕከላዊ ደቡብ ኢትዮጵያና በሶማሌ ክልሎች የትጥቅ ግጭት ሁነቶች የተመዘገቡ ሲሆን በትጥቅ ግጭትና በግጭቶች አውድ ውስጥ በሚፈጠሩ የሰብአዊ መብቶች ጥሰቶች ሳቢያ በርካታ ሰዎች ለሞት፣ ለአካል ጉዳት፣ ለመፈናቀል፣ ለንብረት መውደምና ለሌሎች ጉዳቶች ተዳርገዋል።
የሲቪል ሰዎች እንግዲያ ጨምሮ አብዛኛው የሰብአዊ መብቶች ጥሰቶች በግጭት አውድ ውስጥ የተፈጸሙ መሆናቸውን የተናገሩት ዋና ኮሚሽነሩ ለዚሁም ተፋላሚ ኃይሎች ለሲቪሎች ሳይጠነቀቁ የሚወስዷቸው ወታደራዊ እርምጃዎች ብሎም በሲቪሎች ላይ ያነጣጠሩ ጥቃቶች ዋና ምክንያቶች እንደሆኑ አመልክተዋል።
በሲቪል ሰዎች ላይ እየደረሰ ያለው ጥቃትና ጉዳት ከሁሉም ወገኖች እየመጣ ነው። በመንግስት ጸጥታ ኃይሎች የሚፈጸም ጉዳት አለ፣ በታጣቂ ቡድኖች የሚፈጸም ጉዳት አለ። ስለዚህ ሁለቱም በዚህ ጉዳይ ውስጥ በሰብአዊ መብት ጥሰት ላይ ተሳታፊዎች ናቸው። የሚበልጠው የማን ነው የሚለውን ለማመዛዘን የሚበቃን ያህል መረጃ የለንም። ምክንያቱም እነዚህ አካባቢዎች በምንፈልጋቸው መጠን ተደራሽ አይደሉም። የጸጥታ ሁኔታው በአካባቢው ላይ በምንፈልገው መጠን ተገኝተን ለማጣራትና ለማረጋገጥ ገና የሚያስችል ባለመሆኑ የተነሳ የዛ አይነት ድምዳሜ ላይ አልደረስንም።
በሲቪሎች ላይ ለሚፈጸሙ ዘርፈ ብዙ ጥቃቶች መንግስትና አማጽያን አንዳቸው ሌላቸውን ተጠያቂ በማድረግ ሲወነጃጀሉ መቆየታቸው ይታወቃል። በግጭት አውድ ውስጥና ግጭት በሌለባቸው ሁኔታዎች ጭምር በተለይ በአማራና በኦሮሚያ ክልሎች የሚፈጸም ከህግ ውጪ የሆነ የሲቪል ሰዎች ግድያ እንዲሁም ሲቪል ሰዎችን ኢላማ ያደረገ እገታ፣ ገንዘብ ማስከፈል እና ታጋቾችን መግደል አሳሳቢ ሆነው ከቀጠሉ የሰብአዊ መብቶች ጥሰቶች ውስጥ እንደሆኑም በሪፖርቱ ተመላክቷል። ለአስር ወራት ተግባራዊ ሆኖ የቆየው የአስቸኳይ ጊዜ አዋጅም በሰብአዊ መብቶች ሁኔታ ላይ ከፍተኛ ተጽዕኖ ካሳደሩ ክስተቶች መካከል እንደነበረ ዋና ኮሚሽነሩ አብራርተዋል።
በአስቸኳይ ጊዜ አዋጁ አውድ ውስጥ በርካታ ሰዎች ያለ ኮማንድ ፖስቱ ትዕዛዝ መደበኛና መደበኛ ባልሆኑ ማቆያ ቦታዎች ውስጥ ለተራዘመ እስር ተዳርገዋል። በርካቶች ለቀናት ወይም ለሳምንታት ያሉበት ቦታ እንኳ ሳይገለጽ ወይም ሳይታወቅ በእስር ቆይተዋል። የአስቸኳይ ጊዜ አዋጁን ማብቃት ተከትሎ የተወሰኑ ሰዎች ከእስር ተለቀዋል። በተወሰኑት ሰዎች ላይ ደግሞ ክስ ቀርቧል።
በብዙ ቦታዎች ከህጋዊ ስርዓት ውጪ የሚፈጸም የዘፈቀደ እስር በአብዛኛው መደበኛ ባልሆኑ ቦታዎች ይዞ ማቆየትና ያስገድዶ መሰወር ተግባርም በአሳሳቢነታቸው መቀጠላቸውን የገለጸው የኮሚሽኑ ሪፖርት ግጭቶች እያስከተሉ ያሉት ኢኮኖሚያዊና ማህበራዊ ችግሮችም መባባሳቸውን አመልክቷል። በአገሪቱ ያለውን የግጭት አዙሪትና መዘዙን ለማስቆም መፍትሄ ነው ያሉትን ዋና ኮሚሽነሩ ይገልጻሉ።
በአገሪቱ የተለያዩ ክፍሎች የሚካሄዱ የትጥቅ ግጭቶች በየአካባቢው ነዋሪዎች ላይ እያደረሰ ያለው ዘርፈ ብዙ ስቃይ እጅግ እየጨመረ መምጣቱን በማገናዘብ ብቸኛው ዘላቂ መፍትሄ ሰላማዊ ውይይት ብቻ መሆኑን ሁሉም ወገኖች ተቀብለው በቁርጠኝነት የተገብሩት ዘንድ እንዲሁም በሀገራዊ ምክክርና በሽግግር ፍትህ ሂደቱ ሁሉም ባለድርሻ አካላት በቅን መንፈስ ይሳተፉ ዘንድ አበክረን አደራ ለማለት እንወዳለን።
ደም አፋሳሹ የሰሜን ኢትዮጵያ ጦርነት በሰላም ስምምነት ከተጠናቀቀ በኋላ በኦሮሚያና በአማራ ክልሎች የቀጠሉ ግጭቶች መሰል መፍትሄ እንዲያገኙ የሚቀርቡ ጥሪዎችና ጥረቶች እስካሁን ፍሬ አላፈሩም። ለዚህም ተፋላሚ ኃይሎች እርስ በርስ ይወነጃጀላሉ። ኢሰመኮ በሪፖርት ዓመቱ የተመዘገቡ የሰብአዊ መብቶች ሁኔታን ለማሻሻል ያስችላሉ ካላቸው ተግባራት መካከል የሽግግር ፍትህ ፖሊሲ መጽደቁን በዋናነት ጠቅሷል። ከታጠቁ ኃይሎች ጋር የተጀመሩ ሰላምን የማምጣት እንቅስቃሴዎችም አበረታች ናቸው ካለ በኋላ በዘላቂነት መቀጠል እንዳለባቸው አሳስቧል። የኮሚሽኑን ምክረ ሐሳብ ተቀብሎ በመፈጸም ረገድ በማረሚያ ቤቶችና በተለያዩ የመንግስት ተቋማት የተስተዋሉ መሻሻሎች መኖራቸውንም ሪፖርቱ ጠቁሟል። ይሁንና አፈጻጸሙ ከቦታ ቦታ እንደሚለያይ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ገልጸዋል።
በተለያዩ ክልሎች ላይ ግን የእኛን ምክረ ሐሳብ ራሱ መሰረት አድርገው የክልል ካውንስሎች ወይም ምክር ቤቶች አስፈጻሚ አካሎችን ተጠያቂ ሲያደርጉም አያያንበት ክልሎች አሉ። የእኛን መሰረት አድርገው ከሰብአዊ መብቶች ኮሚሽን ይሄን ተብሎ ነበር፣ ምን አደረጋችሁ፣ ምን አደረሳችሁ ተብሎ። በዚህ መልኩ ሁሉም ክልሎች ቢሰሩ እንዲሁም ደግሞ የፌዴራሉም የሕዝብ ተወካዮች ምክር ቤትም በዚህ መልኩ ቢሰራ የተሻለ ለውጥ ይመጣል ብለን ተስፋ እናደርጋለን።
ይበንዲ እንዳለ የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ኮሚሽኑን ለመምራት የተሰየሙበትን የሥራ ዘመን ማጠናቀቃቸውን ሪፖርቱን ባቀረቡበት ወቅት አስታውቀዋል። የሕዝብ ተወካዮች ምክር ቤት አዲስ ዋና ኮሚሽነር እስኪሾም ድረስ በኢሰመኮ ማቋቋሚያ አዋጅ መሰረት ምክትላቸው ወይዘሮ ራኬብ መሰለ ኃላፊነቱን እንደሚረከቡም ገልጸዋል። አዋጁ የሥራ ዘመናቸው ያበቃ ኃላፊዎች በድጋሚ ሊሾሙ እንደሚችሉ ይደነግጋል። አሜሪካ ድምጽ ተከታዩን ብለዋል።
እኔ መጀመሪያም ይሄን ኃላፊነት ስረከብ አንድ ተርም አገልግዬ ተቋም ለመመስረት መሰረት ድንጋይ ጥለን ተቋም እንደምንም ገንብተን በአንድ ተርም አገልግሎቴን ለማጠናቀቅ ነው የጀመርኩት እንጂ ሁለት ተርም ለማገልገል አስቤ አልነበረም ይሄን ኃላፊነት የተረከብኩትና የኔ ዋና ኮሚሽነርነት አገልግሎት ያው ይሄንን ዘመን ላይ ያበቃል። ከአምስት አመት አገልግሎት በኋላ ማለት ነው መቀጠል የማያስፈልግበት አንዱ ምክንያትም ራሱ የተቋም ግንባታ ለምምድ እንደዚህ መሆን ስላለበት ነው። በአንድ ተቋም ውስጥ አንድ አመራር ላይ የነበረ ሰው በአንድ ተርም ማከናውን የሚገባውን አከናውኖ ደግሞ ለሚቀጥለው መሪ አስረክቦ ቢሄድ ጥሩ የተቋም ግንባታ ለምምድ ነው ብለን ስለምናምንም ጭምር ነውና ጥሩ ነው የተጀመረው። በዚህ መሰረት መቀጠል አለብን ብለን ነው የምናስበው። ይሄንን በተጀመረበት መንገድ ለማስቀጠል የሚያስፈልገው በህጉ መሰረት መስራት ነው። ባለድርሻ አካላት በሙሉ ካገዙት በተለይም ደግሞ ከቅርብ ጊዜ ወዲህ በጣም እየገጠመው ያለው የፋይናንስ እጥረት ላይ ድጋፍ ካገኘ የበለጠ ተጠናክሮ እንደሚቀጥል እምነት አለኝ።
የሕዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎም የአገልግሎት ጊዜያቸውን ያጠናቀቁትን ዋና ኮሚሽነር ዳንኤል በቀለን ዛሬ አሰናብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በዶክተር ዳንኤል በቀለ ዋና ኮሚሽነርነት እየተመራ በዓለም አቀፉ የብሔራዊ ሰብአዊ መብቶች ተቋማት ጥምረት የፓሪስ መርሆችን ወይም የተአማኒነት መለኪያዎችን ለሚያሟሉ ብሔራዊ የሰብአዊ መብቶች ተቋማት የሚሰጠውን ኤ ስታተስ ወይም ደረጃ 1 በ2014 ዓ.ም ታሳስ ወር አግኝቷል። ዋና ኮሚሽነር ዳንኤል በቀለም በቅርቡ የአውሮፓ ህብረትን የሹማን ሽልማት እንዲሁም ለሰብአዊ መብቶች መከበር የህይወት ዘመን አስተዋጽኦ ላበረከቱ ግለሰቦች የሚሰጠውን የጀርመን አፍሪካ ሽልማት ማግኘታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የሰብአዊ መብት ሪፖርትን የተመለከተውን የዕለቱን አብይ ርዕስ ተከታትለን ተመለስ። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ቅንብራችን በምስራቅ ጉራጌ ዞን የደረሰውን ሁኔታ ይመለከታል። በምስራቅ ጉራጌ ዞን ቡይ ከተማ አስተዳደር አራት ሴት ህጻናት ከባድ ዝናብ ባስከተለው የውሃ ሙላት መወሰዳቸውን የከተማው አስተዳደር አስታወቀ። የከተማው ከንቲባ አቶ በለጠ ጫካ ገዳቱ በደራሽ ውሃው ከተወሰዱ አራት ህጻናት እስካሁን የሁለቱ አስከሬን መገኘቱን ለአሜሪካ ድምፅ ተናግረዋል። በእጅጉ ማዘናቸውን የገለጹት የአንዲቱ ሟችን ህጻን ወላጅ አባት አቶ ሙሉነ ሻንቆ ሌላዋ ልጃቸው እህቷ በደራሽ ውሃ ስትነጠቅ በማየቷ በከፍተኛ ስነልቦናዊ ጫና ውስጥ እንደምትገኝ አመላክተዋል። ከጥቂት ቀናት በፊት የባተው የክረምት ወቅት ከመደበኛው በላይ ዝናብ የሚጥልበት መሆኑን የገለጸው የኢትዮጵያ ሜትሮሎጂ ኢንስቲትዩት ህብረተሰቡ የልጆቹን እንቅስቃሴ እንዲቆጣጠር አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡይ ከተማ በሚገኘው የከለክንደ ወንዝ ሙላት ተወሰዱ ከተባሉ አራት ህጻናት ውስጥ የአንዲቱ አባት አቶ ሙሉነ ሻንቆም በከፍተኛ ሐዘን ውስጥ መሆናቸውን ለአሜሪካ ድምፅ በስልክ ተናግሯል።
እኔ ልጅ አንደኛው ተወስዳለች፣ አንደኛው ነው የተረፈች። ከሶስቱ ሁለቱ ተርፎልኛል፣ አንደኛው ነች እንትን ያለች። በቃ ያሉትን በአጠቃላይ የነበሩ ያው እንደ መረጃ እንደሰማሁት ከሆነ ስምንት ነው የሄዱት ተባለ። አሁን ስለያሉትን አራቱ ተርፈዋል። ያው ሌሎቹ ሁለቱ የት እንደሆኑም አላወቁም። ብቻ በተቀሉ ያው ጓደኛሞች ናቸው አራቱንም የሞቱት።
ከትናንት በስቲያ ረቡዕ ማለዳ 12 ሰዓት ለጸበል በሚል ወደ ከለክንደው ወንዝ በአንድ ላይ መወርዳቸው ከተነገረው ስምንት ህጻናት ውስጥ ሶስቱ የእርሳቸው ልጆች እንደነበሩና አንዷ በደራሽ ውሃ እንደተወሰደችባቸው አቶ ሙሉን ያስረድተዋል። ቃል ኪዳን የተባለች ሌላኛው ልጃቸው ደግሞ ጎርፍ እየወሰዳት ሳለ ቁጥቋጦ ላይ በመንጠልጠል መትረፏን አቶ ሙሉነ ገልጸው፣ እህቷ ግን በወንዝ ሙላት ስትበላ በማየቷ በከፍተኛ መደናገጥና የስነ ልቦና ጭንቀት ውስጥ እንደምትገኝም አመልክቷል።
ቀን ያመጣብንኛ በድንጋጤና ባዘን ላይ ምኖር እህት አተው መርኬን በተስታ አይኖርም።
የቡይ ከተማ አስተዳደር ከንቲባ አቶ በለጠ ጫካም ለጸበል ብሎ ወደ ከለክንደው ወንዝ የወረዱ እድሜያቸው ከ14 እስከ 16 የሚሆኑ አራት ህጻናት በድራሽ ዋመ ወሰራቸውን ለአሜሪካ ድምጽ በስልክ አረጋግጧል።
እድሜያቸው ከ14 እስከ 16 የሚጠጉ ህጻናት ናቸው። ወጣት ሴቶች እንግዲህ ለጸበል ለመጠመቅ በሚል ከከተማው ወደ 5 ኪሎ ሜትር በሚልቅ አካባቢ ላይ እንቅስቃሴ ያረጋረጉ በጠዋት እዛው ሲመለሱ ያው ወንዝ ሞልቶ ስለነበረ እዛው እንደገቡ ነው መረጃው የደረሰንና ከነሱ ውስጥ ያው አንድ ሴት ልጅ ናት የቀረችው።
በድራሽዋ ከተወሰዱት 4 ህጻናት እስካሁን የሁለቱ አስክሬን መገኘቱና የቀሮችን ለማግኘትም ፍለጋ ተጠናክሮ መቀጠሉን ከንቲባው አመልክቷል።
ከዛ ውስጥ ያው 4 ውሃው እንደተወሰዱና የመጨረሻ የቀረችው ልጅ ናት የመረጃ ምንጭና ከተማው መረጃ ሰጠችን። እንግዲህ ከዛን ጊዜ ጀምሮ 4ቱንም አስክሬን የማፈላለግ ስራ ያው እስከዛሬ ድረስ እየተሰራ ነው ያለው። በሂደቱም ሁለቱ ከብዙ ፍለጋ በኋላ አግኝተን ዛሬ ከብርት መፈጠር ይችላል። ቀሪ ሁለቶቹ ደግሞ እየተየተም በማፈላለግ ሂደት ላይ ነው ያለን። ዝናብ ወቅት ስለነበረ ያው ዝናብ ሲዘንብ ወዝዶች መውለታቸው ግድ ነው። ያው ድልድይ የለውም አጋጣሚ በዛው ያው ሲቀንስ ነው ሰው የሚሻገረው። ያው ህጻንነትም ሆኖባቸው ነው መሰለኝ እሱን ለመሻገር ሲታፈሩ አይነት ይመስላል ተፈጠረው ችግር ማለት ነው።
የኢትዮጵያ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንቢያና ቅድመ ማስጠንቀቂያ ምርመራ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመም ከጥቂት ቀናት በፊት የባተው የክረምት ወቅት ኢትዮጵያ በአመቱ ውስጥ ካሏት 3 የዝናብ ወቅቶች ውስጥ ከመደበኛ በላይ ዝናብ የምትጥልበት እንደሆነ ተናግሯል።
የተለያዩ የአየር ሁኔታ ክስተቶች አሉ። የምስራቅና የመካከለኛው ፓሲፊክ ውቅያኖስ ከመደበኛ በታች መቀዝቀዝ ወይንም ላይና የሚባለው የአየር ሁኔታ ክስተት በክረምት ውስጥ ሊፈጠር እንደሚችልና ከግንዛቤ ተወስዷል ማለት ነው። ስለሆነም በዘንድሮ በክረምት 2016-17 ዓ.ም የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ማለትም የአፋር ክልል፣ የትግራይ ክልል፣ የአማራ ክልል፣ የቤኒሻንጉል ጉሙዝ ክልል፣ ጋምቤላ፣ አብዛኛው የኦሮሚያ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ፣ የማዕከላዊ ኢትዮጵያና የምስራቅ ሀገራችን አካባቢዎች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ተሰጥቷል ማለት ነው። በዚህ ባሳለፍነው የሰኔ ወር እንኳን 45 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ እጅግ ከባድ መጠን ያለው ዝናብ የተመዘገባቸው አካባቢዎች አሉ። በ24 ሰዓት እስከ 30 ሚሊሜትር እስከ 100 ሚሊሜትር እጅግ ከባድ መጠን ያለው ዝናብ የተመዘገባቸው የሀገራችን አካባቢዎች አሉ ማለት ነው። ስለሆነም እነዚህ ከባድ መጠን ያለው ዝናብ በሚደጋገምበት ወቅት ለቅጽበታዊ ጎርፍ መፈጠር መንስኤ ሊሆን ይችላል ማለት ነው። በተለይ በሀገር አቀፍ ደረጃ በብልግኝም በክረምት ወቅት የሚኖረው የዝናብ መጠንና ስርጭት ተጽዕኖ የሚያደርስባቸው አካባቢዎች አሉ ማለት ነው።
ይህንን ተከትሎም የተለያዩ ተፈጥሯዊ አደጋዎች በከተማም በገጠርም ያጋጠሙ መሆኑን ዋና ዲሬክተሩ ገልጸው ሊደረግ ስለሚገባው ጥንቃቄ አብራርተዋል።
ስለሆነም ማህበረሰቡና የሚመለከታቸው አካላት ከወዲሁ አስፈላጊው ዝግጅትና ጥንቃቄ ማድረግ ያስፈልጋል። በየዕለቱ ተፋርሶች የሚይዙትን የውሃ መጠን፣ የውሃ ከፍታ የቅርብ ክትትል በማድረግ ለማህበረሰቡ እንደዚሁ አስፈላጊውን ግንዛቤ እንዲኖረው ማድረግ ያስፈልጋል ማለት ነው። ሌላው እንደዚህ በከተሞች አካባቢ ቅጽበታዊ ጎርፍ ሊኖር የሚችለው በተለይም ከውሃ ማፋሰሻ ቱቦዎች እና ከቆሻሻ አወጋገድ ስርዓት ጋር ተያይዞ ስለሆነ በተለይም በከተሞች አካባቢ ማህበረሰቡ በየአካባቢው በየሰፈሩ ያለው የውሃ ማፋሰሻ ቱቦዎች ከወዲሁ የማጽዳት የመንከባከብ ስራዎችን በመስራት ሊደርስ የሚችለውን ተጽዕኖ መቀነስ ያስችላል ማለት ነው። በአጠቃላይ ግን የዘንድሮ ክረምት የከዝደር ተቀይ በሆኑ የሀገራችን አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል።
ከክረምቱ ወቅት ጋር ተያይዞ የጎርፍ ሙላት የሚጠበቅ በመሆኑም ህብረተሰቡ የልጆችን እንቅስቃሴ እንዲቆጣጠርና ተገቢውን ጥንቃቄም እንዲያደርግ ከንቲባው አቶ በለጠ ጫካ አሳስበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አድማጮቻችን ከአሜሪካ ድምጽ የሚተላለፍላችሁ የምሽቱ ዝግጅታችን የትንታኔው መጽሔት ጥንቅራችን እንደቀጠለ ነው። ቀጣዩ ዘገባችን ደግሞ የትግራይ ክልል አርሶ አደሮች ከፍተኛ የማዳበሪያ እጥረት ላይ መሆናቸውን ገልጸዋል የሚለውን የሚመለከት ይሆናል። በትግራይ ክልል በአፈር ማዳበሪያና በጸረ ጸባይ ኬሚካል አቅርቦት ከፍተኛ ውስንነት እንደሚታይ ያመለከቱ አርሶ አደሮች ጦርነትና ድርቅ ካስከትሉባቸው ችግሮች በተጨማሪ በግብዓት እጥረቱ የመኸር ወቅት ምርታማነታቸው እንዳይጎዳ ስጋታቸውን ገልጸዋል። በክልሉ የአፈር ማዳበሪያ ስርጭቱ ከሚያስፈልገው በእጅጉ ያነሰ እንደሆነ የገለጸው ተቃዋሚው ሳልሳይ ወያኔ ፓርቲም አሳሳቢ ሲል የገለጸውን የማዳበሪያ እጥረት በአፋጣኝ ለመቅረፍ የረድኤት ድርጅቶች የበኩላቸውን እገዛ እንዲያደርጉ ባወጣው መግለጫ አስታውቋል። የክልሉ የግብርናና ተፈጥሮ ሀብት ቢሮ በበኩሉ እስካሁን ከ430 ሺህ ኩንታል በላይ ማዳበሪያ ወደ ክልሉ መግባቱን አስታውቆ የአቅርቦት መጠኑም ሆነ ጊዜው ካለፉት ዓመታት የበለጠ መሻሻል የታየበት ነው ብሏል። ሙልጌታ ጽባ በዚህ ጉዳይ ተጨማሪ ያለው።
በተያዘው የ2016ና 17 መኸር ወቅት በትግራይ ክልል እየታየ ካለው የአፈር ማዳበሪያና የጸረ ተባይ ኬሚካል እጥረትና የዋጋ መወደድ የተነሳ የሚያስፈልጋቸውን ያህል በጊዜ እያገኙ አለመሆናቸውን የተናገሩ አርሶ አደሮች መንግስታዊም ሆነው የረድኤት ተቋማት የምርት ማሳደጊያ ግብዓቶች በአፋጣኝ እንዲያቀርቡላቸው ጠይቀዋል። ባለፈው አመት አንድ ጥማድ ማሳቸው ያለማደበሪያ እንደዘሩበት ያስተውሱት የታህታይ ቆራሮ ወረዳ ነዋሪ ቄስ ንጉሰ ገብረዋህድ ዘንድሮም ማዳበሪያ መግዛት የሚቻለው ገንዘብ ያለው ብቻ ነው ሲሉ የዋጋውን መወደድ አስረድተዋል።
የዘንድሮው ክረምት የተሻለ ይመስላል። የዝናቡ አጀማመር ጥሩ በመሆኑ ተስፋ አለን። በማሳዬ ላይ በቆሎ ዘርቻለሁ። የተወሰነ ጤፍ ለመዝራትም እቅዳለኝ። የማዳበሪያ አቅርቦት ቢኖርም ዋጋው በእኔ አቅም አይቻልም። የጸረ ተባይ ኬሚካልም መምጣት ይኖርበታል።
በራያ ጨርጨር ወረዳ ሐዲስ ቅኝ ቀበሌ ነዋሪ የሆኑት ሌላው አርሶ አደር አቶ አዳነ አብርሃም 1.5 ሄክታር የሚታረስ መሬት እንዳላቸው ጠቅሰው ባለፈው ዓመት የዘሩትን መጥፋቱን አስታውሷል። የዘንድሮ ክረምት የተሻለ እንደሆነ አቶ አዳነ ቢገልጹም እስካሁን ግን ለቀበሌያቸው የአፈር ማዳበሪያ አለመቅረቡን አመልክተዋል።
ገበሬው ማሳውን አርሶ አለሳልሶ ለአዝርዕት አዘጋጅቷል። የዝናቡ አጀማመር ተስፋ ሰጪ ነው። ማዳበሪያ ግን እስካሁን አልቀረበልንም። እንዲገባልን ብንጠይቅም ምላሽ የሚሰጠን የለም። በመንግስትም ይሁን በሌላ አካል ወቅቱ ሳያልፍ እንዲቀርብልን እንፈልጋለን።
የፊታችን ሐምሌ ወር የመጀመሪያ ሳምንት ላይ ጤፍ እንደሚዘሩት የጠቆሙት አርሶ አደሩ ያለ ማዳበሪያ ለመዝራት ግን አስቸጋሪ መሆኑን አስረድተዋል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ ፓርቲም ለክልሉ አርሶ አደሮች የቀረበው የአፈር ማዳበሪያ መጠን ከሚፈለገው በእጅጉ ያነሰና ዋጋውም በአርሶ አደሩ አቅም የማይቻል መሆኑን ጠቅሶ የረድኤት ተቋማት እጥረቱን ለማቃለል የሚያስችል አፋጣኝ እገዛ እንዲያደርጉ ባወጣው መግለጫ ጥሪ አቅርቧል። አርሶ አደሮቹ የእርሻ በሬዎቻቸውን ጨምሮ የግብርና መሳሪያዎቻቸውም በጦርነት ወቅት ተፈጽሞባቸዋል ባለው ዝርፊያና ውድመት ማጣታቸውን ፓርቲው አውስቶ ባለፈው ክረምት ያጋጠመው ድርቅም የአርሶ አደሮቹን ኑሮ ክፉኛ የጎዳው በመሆኑ ከተደራራቢ ችግራቸው ለማውጣት የሚደረግ ድጋፍ ለዘንድሮ የመኸር ወቅት ምርታማነት የሚደረገው እገዛ ወሳኝ መሆኑን በመግለጫው አሳስበዋል። በጉዳዩ ላይ የአሜሪካ ድምፅ የጠየቃቸው የትግራይ ክልል የግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሀሪፈዮ በሰጡት ምላሽ እስካሁን ከ430,000 በላይ ኩንታል ማዳበሪያ ወደ ክልሉ መግባቱን አስታውቀዋል። የዘንድሮው የማዳበሪያ አቅርቦት በመጠኑም ይሁን በጊዜው በክልሉ በቅርብ ዓመታት ከነበረው የተሻለ መሆኑን አስረድተዋል።
በተሻለ ደረጃ በጊዜም ከመምጣት አኳያ አምና ከነበርንበት ክራይሲስ በተሻለ መንገድ የቀረበበት ሁኔታ እንዳለ ይህንን ከማድረግ አንጻርም ግብርና ሚኒስቴር እነዚህ ነገሮች ስላደረገልን ማመስገን እንፈልጋለን። ይሁን እንጂ ለክልሉ ያስፈልጋል ብለን የጠየቅነው መጠን ማዳበሪያ 900,000 ኩንታል ነበረ። ፌዴራል ያጸደቀልን ወደ 700,000 አካባቢ ነው። ከ700,000 እስካሁን የደረሰው ወደ 430,000 ብቻ ነው። በተለይ ደግሞ አርሶ አደሩ አሁንም ክረምቱ ከመግባት አንጻር ቤዚካሊ ይህን ማዳበሪያ ቶሎ እንዲመጣልን እንጠይቃለን።
ምክትል ኃላፊው የማዳበሪያ አቅርቦት መኖሩን ቢገልጹ የዋጋውን ውድነት በተመለከተ የተነሳው ቅሬታ የክልሉ አርሶ አደሮች ኢኮኖሚያዊ አቅም ባለፈው የሰሜን ኢትዮጵያው ጦርነት ሳቢያ በመዳከሙ የአቅርቦት ክፍተቱን በመሙላት የእርዳታ ሰጪ ተቋማት እንዲያግዙም ጠይቀዋል። ማዳበሪያው በህገ ወጥ መንገድ የሚያዘዋውሩ ደላሎች በስርጭት ላይ እንቅፋት እየፈጠሩ እንዳለም ገልጸዋል።
ማዳበሪያ ህጋዊ ባልሆነ መንገድ የሚያዘዋውሩ ሰዎች ከመኖራቸው አንጻር ለዚህ ተብሎ የወጣ አዋጅ አለ። ስለዚህ ይህን አዋጅ መሰረት አድርገን እኛም መምሪያ አውጥተናል። ብዙ ህጋዊ ያልሆኑ ነጋዴዎች ቤዚካሊ በዚህ አዋጅ በዚህ መምሪያ ያወጣን መምሪያ መሰረት አድርገን የያዝነው አለ። በተለይ ደግሞ ወደ ኤርትራ ከማሳገር አንጻር በራማ አካባቢ ወደ 90 ኩንታል አካባቢ የያዝንበት ሁኔታ ወደ ሌሎች ክልሎች እንደዚሁ የመንቀሳቀስ እና ይህንን ሲያደርጉ የቆዩ ነጋዴዎች ህጋዊ ያልሆኑ ነጋዴዎችን የያዝንበት ሁኔታ ነው ያለው።
በክልሉ ዘንድሮም የጸረ ተባይ ኬሚካልና የምርጥ ዘር አቅርቦትም በጣም አነስተኛ መሆኑ አቶ አለም ብርሃን ሀሪፈዮ አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
አሁን ደግሞ ወደዚህ ወደ አሜሪካ እንመለስና የአሜሪካ የ2024 ምርጫ ወደ ተመለከተው ጥንቅር እናልፋለን። ባለፈው ሳምንት በተካሄደው ፕሬዚዳንታዊ የምርጫ ክርክር ወቅት ጥሩ አፈጻጸም እንዳልነበራቸውና ያበላሹት ነገር እንደነበረ ፕሬዚዳንት ጆ ባይደን ተናግረዋል። ሆኖም ግን በድጋሚ ለመመረጥ በያዙት ፉክክር እንደሚቀጥሉ አስታውቀዋል። የቪኦኤ ካስተርንስ በአሜሪካውያን ነጻነት ቀናቸውን ትላንት ባከበሩበት ወቅት ፕሬዚዳንታዊ የምርጫ ዘመቻዎች ምን እንደሚመስሉ እንደነበር ቃኝቷል። እንግዶ ወልዴ እንደሚከተሉ ያቀርበዋል።
የአሜሪካ የነጻነት ቀን ፎርዝ ኦፍ ጁላይ የሚከበርበት ዕለት በተለምዶው ተፎካካሪ የሆኑ እጩዎች ሰንደቅ ዓላማ በሚያውለበልቡ ድጋፊዎች ታጅበው ሀገር ወዳድ የሆኑ መልእክቶችን እያሰሙ የምርጫ ዘመቻ የሚያካሄዱበት ቀን ነበር። ትላንት በተከበረው የነጻነት ቀን ግን ሁለቱም እጩዎች ለምርጫ ዘመቻ አልወጡም። ካለፈው ሳምንት ክርክር በኋላም ዘመቻ ሲያደርጉ አልተስተዋሉም። ዊስኮንሲን ከሚገኝ አንድ ሬዲዮ ጣቢያ ጋር ቃለ መጠይቅ ያደረጉት ባይደን በክርክሩ ወቅት ቢደነቃቀፉም በውድድሩ እንደሚቀጥሉ አስታውቀዋል።
ጥሩ ምሽት አልነበረም። እንደ እውነቱ ከሆነ ያበላሸሁት ነገር አለ። ስህተት ሰርቻለሁ። ግን ከአባቴ የተማርኩት ነገር አለ። ተመተህ ስትወድቅ መልሰህ መነሳት።
ተቀናቃኛቸው ዶናልድ ትራምፕ የባይደንን የክርክር ደካማ አፈጻጸም ማጉላታቸውን ቀጥለዋል። የባይደን የምርጫ ዘመቻ ቡድን በበኩሉ የዲሞክራቲክ ፓርቲው አባልና አገረ ገዢ ከሆኑት ድጋፍ በማሰባሰብ ላይ ነው። ከአገረ ገዢዎቹ አንዱ የኒውዮርኩ ካቲ ሆኩል ይገኙበታል።
I'm here to tell you today, President Joe Biden is in it to win it.
ዛሬ እዚህ የተገኘሁት የሚወዳደሩት ለማሸነፍ መሆኑን ለመንገር ነው። ሁላችንም እንደምንደግፋቸው ቃል ገብተናል። ምክንያቱም ያለንበት ጊዜ በቀላል የሚታይ አይደለም።
በኮንግረስ ያሉ የትራምፕ አጋሮች በዲሞክራቲክ ፓርቲ ውስጥ ያለውን መረበሽ በማጉላት ላይ ናቸው። አፈጉባኤው ማይክ ጃንሰን
I think they know they have a serious problem, but it's not just political.
ትልቅ ችግር እንደገጠማቸው ያውቁ ይመስለኛል። የፖለቲካ ችግር ብቻ አይደለም፣ ወይም የዲሞክራት ፓርቲው ችግር ብቻም አይደለም። እንደ ሀገር ችግር ገጥሞናል። አሁን ይበልጥ ከበድ ያለ ችግር ይሆነብን። በሁሉም መመዘኛ ካየነው ለስራው ብቁ ያልሆነ ፕሬዝዳንት ነው ያለን። ያለነው ደግሞ አደገኛ ወቅት ላይ ነው።
ክርክሩን ተከትሎ በሲኤንኤን የተሰራው የህዝብ አስተያየት መለኪያ እንዳመለከተው 56 በመቶ የሚሆኑ ዲሞክራቶችና ወደ ዲሞክራቲክ ፓርቲው የሚያዘነብሉ ድምፅ ሰጪዎች ከፕሬዝደንት ባይደን ሌላ እጩ ቢመጣ የተሻለ የማሸነፍ እድል እንደሚኖራቸው ተናግረዋል። ሁሉም የምርጫ ዘመቻዎች በአንዳንድ ሁኔታዎች ውስጥ እንደሚያልፉ ያመለከቱት በቴክሳስ ዩኒቨርሲቲ የታሪክ ምሁር የሆኑት ጀረሚ ሱሪ በባይደን የጤና ሁኔታ ላይ ጥያቄዎች መነሳቱ እንደሚቀጥል ተናግረዋል።
ሆኖም ምርጫውን ሊያሸንፉ ይችላሉ። እንደውም በፉክክሩ የሚዘልቁ ከሆነ በህዝብ ዘንድ ተመራጭ የሚሆኑት እርሳቸው ሊሆኑ ይችላሉ። የምርጫ ዘመቻ ቡድናቸው ባለፈው የተካሄደው ክርክር የፕሬዝዳንቱን ጤና አስመልክቶ በህዝብ ዘንድ ያለውን ጥያቄ ይመልሳል ብሎ ተስፋ አድርጎ ነበር። ይህ በህዝብ ዘንድ ያለ ጥያቄ አሁንም አለ። በምርጫው እስከዘለቁ ድረስም ጥያቄዎች መኖራቸው አይቀርም።
የትራምፕ ዘመቻ ቡድን በያዝነው ሳምንት ህዝብን የሚያሳትፍ መድረክ እንደማይኖር አስታውቋል። ነገር ግን በዶናልድ ትራምፕ አማካይነት ተገኝቷል ያለውን መነሳሳት እንደሚገፋበት፣ ለማሸነፍ የሚያስችለውን ገንዘብ ማሰባሰቡን እንደሚቀጥልና በምርጫው ታሪካዊ ሲል የገለጸውን ድል ለመቀዳጀት ዝግጅት ላይ መሆኑን አስታውቋል። ትላንት የተከበረውን የነጻነት ቀን ምክንያት በማድረግ ትሩዝ ሶሻል በተሰኘው ማህበራዊ መድረካቸው በቪዲዮ መልእክት ያስተላለፉት ትራምፕ አሜሪካ ትልቅ ታሪክ ያላት ሀገር እንደሆነች ተናግረዋል።
መቼም ቢሆን አሜሪካውያን መሆናችንን አንረሳም። መጪው የእኛ ዘመን ነው። የአሜሪካ የነጻነት መንፈስ ምንጊዜም አይደበዝዝም፣ አይከሽፍም። እንዲያውም ሁሌም የበላይነቱን እንደያዘ ይኖራል። በመላ አገሪቱ ላላችሁ ሁሉ መልካም የነጻነት ቀን።
የሪፐብሊካኑ ፓርቲ ጉባኤ በሚቀመጥበት በዚህ ወር በፉክክሩ አሁን ብዙም እየተሳካላቸው ባልሆነው ተቀናቃኛቸው ላይ ትራምፕ ለዘብ ያለው አቋም ቢይዙ ተጠቃሚ እንደሚሆኑ የቴክሳስ ዩኒቨርሲቲው የታሪክ ምሁር ይመክራሉ።
ዶናልድ ትራምፕ ማድረግ ያለባቸው እንደሚመስለኝ ወኔያቸውን ብቻ ሳይሆን ምክንያታዊነታቸውንም ማሳየት ነው። በአንድ ዋሾና በአንድ አቅሙ በደከመ አዛውንት መካከል የሚደረግ ፉክክር ሳይሆን ምክንያታዊ በሆነ እጩና በአንድ ምናልባትም አቅሙ በደከመ አዛውንት መካከል የሚደረግ ፉክክር እንዲመስል ማድረግ ነው ያለባቸው።
ከትላንቱ የነጻነት ቀን እስከ ህዳሩ የምርጫ ቀን ባይደንና ትራምፕ የተሻሉ አማራጭ መሆናቸውን ህዝቡን ለማሳመን 125 ቀናቶች አሏቸው። ስካት ስተርንስ ለላከው ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ቅንብራችን ነው። አድማጮቻችን፣ የመጀመሪያው ምዕራፍ ዝግጅታችን ተጠናቀቀ። አሁን ሁለተኛው ምዕራፍ ዝግጅቶቻችን ይቀር ወደ እናንተ ይደርሳሉ። የመጀመሪያው ቅንብራችን ደግሞ የማህበራዊ ትስስር ገጾችን ይመለከታል። በዓለም ላይ የተጠቃሚዎቻቸው ቁጥር እየጨመረ የመጣው የማህበራዊ ትስስር ገጽ ተጽዕኖዎች ከጊዜ ወደ ጊዜ እያየለ ስለመምጣቱ ይነገራል። ከ20 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንደሚኖርባት በምትገመተው ኢትዮጵያ ማህበራዊ ብዙሃን መገናኛው ከጥቅም ይልቅ ጉዳቱ አመዝኗል ሲሉ የአሜሪካ ድምጽ ያናገራቸው ተጠቃሚዎችና የሃይማኖት አባቶች ተናግረዋል። ዝርዝሩ እንደሚከተለው ይቀርባል።
ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ከባዱ ሙልቀን የዘወትር ተጠቃሚ ባይሆንም እንደ ቲክቶክ እና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን እንደሚመለከት ይገልጻል። ከባዱ እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ ሀገራት ግን ጉዳቱ አመዝኗል።
ያልተረጋገጠ ወሬ በሐሰት ተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታና ቀልል ሊመስለው ይችላል፣ ግን አልፎ ተርፎ ሰዎች ህይወትን ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው።
ሊቀ ትጉሃን ቀሲስ ታጋይ ታደለ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሃን መገናኛውን ይኮንናሉ።
በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም የገጠመኝ ነገር አለ። ገብርኤል አስተምሬ እውነታውን ስለ እውነት ስለ አካባቢ ስላሉ ነገቸውን ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላውቅም፣ ምን እንደሰበርኩም አላወቁም። ያልሰረቀውም ሌባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ። ይሄ ደግሞ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያደርገው ሰርተው የሚያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋራ ቪዲዮ እያገናኙ እየቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ።
በየዓመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ሕዝብ ከ60% በላይ የሚሆነው የማህበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቀደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማህበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አያይዘው የሚመለከቱት ሊቀ ትጉሃን ቀሲስ ታጋይ 7 የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስለ አደጋው እንደመከረበት ይናገራሉ።
የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ያተረፍ ነው? በዚህ ልክ ህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም 98-97% አማኝ ያለባት ሀገር ነች ኢትዮጵያ። አሁን በዚህ ልክ ነው ወይ አማኙ እያደረገ ያለው? የሚያምን ፈጣሪውን የሚያከብር ለፈጣሪው የሚገዛ ህዝብ እንዲህ ያደርጋል ወይ ብለ በማጠብቅበት ሁኔታ የክተት አዋጅ፣ የግደል አዋጅ፣ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቲዩብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያውን ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፍ ነው። ኢትዮጵያ ባለባት በተለያዩ የእርስ በርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆችና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ሌላው ትውልድ ማሻገር ምንችለው? እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነሳን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ እኛ እንዴት ነው ንጹህ ነን ወይ የሚሉትን ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች አንዳንድ አባቶችም አሉ። ከወጣቱም ባልተናነሰ ማለት ነው።
ኢትዮጵያን ጨምሮ በዓለም ላይ ደንበኞቹ የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ አይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የስነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ ናቸው።
ብዙ ወጣቶች የስራ እድል ፈጥረውበታል፣ የገቢ ምንጭ አግኝተውበታል፣ ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ፣ ትምህርታዊም፣ ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በእነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች፣ ማህበራዊ መረባረቦች ሲያስፈልጉ በእነዚህ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል።
እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከ20.8 ሚሊዮን ያላነሰ እንደነበረም የዌያር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየአመቱ ያለው እድገትም 16.7% መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ካጠቃላይ ህዝብ 5.1 በመቶ ያሉ የማህበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሐሳብ የሚስማሙት አቶ አንዷለም ይህም በአብዛኛው ካጠቃቀም ችግር የሚነሳ ነው ይላሉ። በዚህ ምክንያት እየደረሱ ያሉ ማህበራዊ መዛነፎችም በስተዋል ሲሉ ይናገራሉ።
እንደሚታወቀው የኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በእነዚህ ሃይማኖታዊና ባህላዊ እሴቶቻችን ከሚቀዱ ህግጋት የሚመራ ነው። ነገር ግን ወደ እነዚህ ወደ ሶሻል ሚዲያው ስንሄድ እነዚህ ህግጋቶች ወይንም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ፣ የተዳርፊችን ጉዳይ፣ የፍቅር ህይወትን ጉዳይ ይሄ በጓደኛ በቤተሰብ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማንንም ለማንም ማጋራት የማይገቡንን አደባባይ ላይ የማውጣት ነገሮች አሉ። የነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮዝ እንደ ሀገርን ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው በእነዚህ ኢትዮጵያ ባላት እጅግ መልካምና ጥሩ በሚባል ሃይማኖታዊና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን፣ በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደ ሆነ ዓለም የመሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል።
በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቀም ላይ የሚስተዋሉ ችግሮችን በአስተምሮቻቸው እንደሚያቃኑ ይጠበቃል የሚሉት ሊቀ ትጉሃን ቀሲስ ጋር የታደለ ጅምር ስራዎች ስለመኖራቸውም ይናገራሉ።
ከማህበራዊ ግንኙነት አንጻር ትውልዱን ማህበራዊ ሚዲያን ለበጎ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻለሁ። ያንም ግን በስፋትና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ።
የዋቸሞ ዩኒቨርሲቲ መምህሩ አቶ አንዷለም አሰፋ በኢትዮጵያ ህጻናትና አዳጊዎች ወደ ማህበራዊ ትስስር ገጽ አማራጮች እንዲመጡ የሚደረግበት መንገድም የማህበረሰብ መዛባት እያስከተለ ነው ይላሉ።
እነዚህ ህጻናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናትና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ እሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትም እያስከተለ እንደሆነ እመለከታለሁኝ።
የኢንፎርሜሽን ቴክኖሎጂ ባለሙያው ደግሞ ተጠቃሚዎቹ የሚያዩዋቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች ባለማበረታታት ችግሩን መፍታት እንደሚቻል ያምናል።
እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት፣ ሼር አለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩ ታይም ከጊዜ በኋላ እነዚህ አይነት ውሸትና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው። ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል።
የሶሻል አንትሮፖሎጂ መምህሩ አቶ አንዷለም አሰፋ በበኩላቸው እንደ መፍትሄ የሚጠቁሟቸው ምክረ ሀሳቦች እንደሚከተሉ ያስረዳሉ።
ለልጆች በትምህርት ቤት ካስፈለገ ይሄ ምንድን ነው ኢንክሉዚቭ ኤጁኬሽን በሚባለው መልኩ ስለ ማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው፣ ኃላፊነት በተሞላው መልኩ ወደፊት እንዲጠቀሙ ማካተት የሚያስፈልግበት ሁኔታ ላይ ያለን ይመስለኛል። ሌላኛው መፍትሄ ብዬ ማስበው ህጋዊ ስርዓቶችን ከእድሜ አንጻር፣ ከይዘት አንጻር፣ ከኮንተንት አንጻር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ከፍተኛ የሆነ ባህላዊ እሴትና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን ሰፊ ጥናቶችን ምርምሮችን አድርጎ ኢቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል ብዬ አስባለሁ። ይሄ ለነገ የሚባል ጉዳይ አይደለም።
ዌአር ሶሻል የተሰኘው ድረገጽ ባወጣው የ2024 ሪፖርቱ በአዲሱ ዓመት የማህበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በ5.6 በመቶ እድገት አሳይቷል። ከአጠቃላዩ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ተጠቃሚ ያስተናግዳሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የምሽት የመጨረሻው ቅንብራችን ደግሞ የጋዜጠኞች አእምሮ ጤናን ይመለከታል። በዓለም ላይ የሚደርሱ የፖለቲካ ኢኮኖሚና የተፈጥሮ አደጋ ቀውሶች በሰዎች ላይ የሚያስከትሉት ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተካተሉ ለሕዝብ የሚያደርሱ ጋዜጠኞች ለከፍተኛ ጭንቀትና ድብርት የተጋለጹ መሆኑ ይገለጻል። ይህን በተመለከተ ስመኝሽ የቆየ ተከታዩን አዘጋጅታለች።
እስራኤል በጋዛ በምታካሄደው መጠነ ሰፊ ጥቃት እየተባባሰ የሄደው ሰብአዊ ቀውስ፣ ከሁለት ዓመት በላይ ያስቆጠረው የዩክሬንና የሩሲያ ጦርነት ያስከተለው ውድመት፣ በዲሞክራቲክ ሪፐብሊክ ኮንጎና በሱዳን የቀጠለውን ጦርነት ጨምሮ በተለያዩ የአፍሪካ ሀገራት የሚካሄዱ ግጭቶች፣ አደጋዎች፣ መፈናቀሎችና ቀውሶች አብዛኛውን የዜና ሰዓት የሚሸፍኑ ዘገባዎች ናቸው። እነዚህ ቀውሶች በሰዎች ላይ የሚያስከትሉትን ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለሕዝብ የሚያደርሱት ደግሞ ጋዜጠኞች ናቸው። በዚህ ምክንያት ጋዜጠኞች ለከፍተኛ ጭንቀት፣ ድብርት፣ የእንቅልፍና የአመጋገብ መዛባት እንዲሁም ድህረ አደጋ ውጥረት ወይም PTSD የተሰኘ የአእምሮ ጭንቀት በሽታ እንደሚጋለጡ ጥናቶች ያመለክታሉ። ካሳዬ ዳምጤ ላለፉት 8 ዓመታት በሰራችባቸው የተለያዩ ሚዲያዎች በኢትዮጵያ የሚካሄዱ ወቅታዊ ግጭቶችና የፖለቲካ ለመረጋጋቶች ያስከተሏቸውን ተጽዕኖዎች እየተከታተለች ስትዘግብ የሚፈጥርባትን ስሜት እንዲት ገልጻለች።
ሁነቶቹ ሲፈጠሩ እንደ ሰው የሚሰማን ነገር አለ። ሰው ስንሆን ኢምፓቲ የሚሰማናል። የምናናገራቸው ሰዎች ያሉበት ሁኔታ፣ የእነሱ ስቶሪ እኛም ላይ ተጽዕኖ ያሳድርና ዜናውንም እየሰራን እያለን ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል። ለአንዳንዶቹ ባልደረቦቻችን የአእምሮ ጤና እክልም ሲገጥማቸው እናያለን።
ካሳይ በጥር ወር በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ በተፈጸመ ጥቃት ንጹሃን ዜጎች ሲገደሉ ከጥቃቱ የተረፉ ሰዎችንና የዓይን እማኞችን አነጋግራለች። በሰሜን ሸዋ ዞን የካቲት ወር ላይ በአንድ አይሱዙ የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉም ተጎጂዎችንና የአካባቢውን ነዋሪዎች አነጋግራ ዘገባውን አጋርታለች። ዘገባዎቹን ለሕዝብ ለማድረስ የሰበሰበቻቸው መረጃዎች ታዲያ ከፍተኛ የአእምሮ መረበሽ አስከትሎባታል።
በተለይ አይን እማኞቹ ዲስክራይብ የሚያደርጉት ሁነት በጣም ለመስማት የሚዘገንን ነበር። እንዴት እንደተገደሉ ሰዎቹ፣ ዘመዶቻቸው እንዴት እንደተገደሉ፣ በምን ሁኔታ፣ በማን፣ መንገዱ ላይ የነበረው ሁነት ምን ይመስላል፣ አስክሬናቸው እንዴት ነበር፣ አስፋልት ዳር ተደራርቦ የተቀመጠው፣ ደማቸው ፈሶ ወዴት ሄደ የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበርና እነሱ በጣም ከባድ ተጽዕኖን ያሳደረብኝ፣ ከአይኔም መውጣት አልቻለም ዲስክራይብ ያደረጉልኝ ሁነት እና እሱን ተሸክሜ ሚዛናዊ ዘገባውን መስራት አለብኝ። በጣም ከባድ ነበር።
በትግራይ ቴሌቪዥን ውስጥ የምትሰራው አብሪሃ ካህሳይም በጋዜጠኝነት ሙያ 15 ዓመታትን አስቆጥራለች። ለሁለት ዓመት በሰሜን ኢትዮጵያ በተካሄደው ጦርነት በትግራይ ክልል ውስጥ የደረሰውን ውድመት በምትዘግብበት ወቅት የደረሰባት የስነ ልቦና ጉዳት ግን በቃላት ሊገለጽ የማይችል ነው ትላለች።
ለምሳሌ አይደር አካባቢ ጦርነት ጊዜ ትምህርት ቤት ላይ የደረሰ ጊዜ የተመታ አንድ ትምህርት ቤት ውስጥ ነበርና ህጻናቶቹ መጥተዋል፣ ኦልሬዲ ህይወታቸው አልፈዋል። እና ቀርጬ ኢንተርቪው በአካባቢ ያለው ሰው ቀርጬ ሲመለስ በጣም ነው ያመመኝ። ምክንያቱም እናት ነኝም ጋዜጠኛም ጭምር እንደ እናትነቴ ተሰምቶኛል። በጦርነቱ ወቅት ላይ በጣም ብዙ ነገር አሳልፌያለሁ። ጊዜም በጾታዊ ጥቃት የተጎዱ ሰዎች አይደር ሄጄ ነበርና እዛ ተመልሼ ፕሮግራሙ ሲሰራ ሲደገኝቸ ደግሞ ሌላ ቁስ ፈጠረብኝ። ከዛ ቤት ሲሄድ አመመኝ ራሴ። አለመረጋጋት ነበር። በጣም ትረበሻለሽ እንደ ባለሙያ።
ጋዜጠኞች በዓለም ላይ ያለማቋረጥ የሚከሰቱ አሳዛኝና አሰቃቂ ሁነቶችን ወይም ታሪኮችን የሚዘግቡት ከሚዲያ ኢንዱስትሪው አቅም ማነስ ጋር ተያይዞ የሚፈጠሩ የስራ ጫናዎችን፣ የደሞዝ ማነስና እርግጠኛ ያልሆነ የወደፊት እጣ ፈንታ ተቋቁመው ነው። ለምሳሌ አብሪሃ ትግራይ ክልል ጦርነት ላይ በነበረበት ወቅት ደሞዝ አልነበራትም።
ምንም ነገር ደሞዝ አልነበረም። ምንም አልነበረም። ሰብአዊ እርዳታም አልነበረም። ምንም ነገር አልነበረም በዛ ወቅት። እና ዝም ብለን ነው የምንሰራው፣ ያለ ደሞዝ ነው የምንሰራው። ለታክሲም የለሽም፣ በእግርሽ ነው የምትሄጂው፣ ድካም አለ። ከዛ ሰርተሽ ስትመለሺ ቤትሽ ምንም ነገር የለም፣ ለልጆችሽ የምትሰጫቸው ምንም ነገር የለም። ትራሽ ውለሽ ስትመለሺ ቤትሽ ጨለማ ነው። ስለዚህ ብዙ ነገር አሳልፊያለሁ።
ጋዜጠኞች የሚዘግቧቸው ዜናዎች የሚያደርሱባቸው የስሜት ጫና በዘገባዎቻቸው ላይ እንዳይንጸባረቅ ጥንቃቄ ማድረግ የሙያው ስነ ምግባር ያስገድዳቸዋል። በመሆኑም ስሜታቸውን ከዘገባው ለማውጣትና ሚዛናዊ በሆነ መንገድ ለሕዝብ ለማድረስ ከፍተኛ ጥንቃቄ እንደሚያደርጉ ይገልጻሉ። ለዚያም ሚዲያው ውስጥ በተዋረድ የሚያገለግሉ አዘጋጆችና የአርትዖት ባለሙያዎች ትልቅ ሚና ይኖራቸዋል። በሕክምናና ስፖርት ዙሪያ ጽሑፎችን በማጋራት የሚታወቀው የሕክምና ባለሙያና የአእምሮ ጤና ተሟጋች ዶክተር ብሩክ ገነነ እንደሚለው ጋዜጠኞች በስራቸው ምክንያት በተደጋጋሚ የሚሰሟቸው መልካም ያልሆኑ ዜናዎች ከስራው ባህሪ ጋር ተዳምሮ የአእምሮ ጤናቸውን አደጋ ላይ ይጥለዋል።
ጋዜጠኞች ከስራቸው ባህሪ አንጻር በተደጋጋሚ ዜናዎችን ይከታተላሉ። ትንሽ የሚረብሹ ምስሎችን ያሉ ይመለከታሉና እነዚህ ከፍተኛ የሆነ ጭንቀት ሊፈጥሩባቸው ይችላሉ። ድባት ውስጥ ሊከቷቸው ይችላሉ። ከዛ በተጨማሪ ደግሞ ሰዎች ታሪኮቻቸውን በሚነግሯቸው ጊዜ ራሱ ያንን እነሱ ወደ ራሳቸው ኢንተርናላይዝ አድርገው ወይም ወደ ውስጣቸው አምጥተው የሚደርስባቸው ሌላ ተጨማሪ ጫና ሊኖር ይችላል እና ሄደው ደግሞ በአካልም ሪፖርት የሚያደርጉ ከሆነ ለምሳሌ ከትራውማ ጋር የተያያዙ ወይም ሰቆቃ ጋር የተያያዙ የአእምሮ ችግሮች ሊደርስባቸው ይችላል። ለምሳሌ ፒቲኤስዲ የምንለው ድህረ አደጋ ሰቆቃን የመሳሰሉ ጫናዎች ሊደርሱባቸው የሚችልባቸው እድሎችም ከፊ ነው እና በጣም ዜናን በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚ እና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል።
ዶክተር ብሩክ በጋዜጠኝነት ስራው ምክንያት በጭንቀትና በድባቴ የተጠቁ በርካታ ጋዜጠኞችን ያገኛል። በሚዘግቧቸው ዘገባዎች ምክንያት ስለ ማህበረሰቡና ስለ ዓለም ያላቸው አመለካከት ሲቀየርም አይቷል። በአእምሮ ጤናቸው ላይ የሚደርሰውን ጫና መቋቋም አቅቷቸው ስራቸውን የለቀቁ ወይም የቀየሩ በርካታ ጋዜጠኞችንም ያውቃል። እሱ እንደሚለው ጋዜጠኞች በየዕለቱ ከሚከታተሏቸው ከፍተኛ መጠን ያላቸው አሉታዊ መረጃዎች በተጨማሪ በሚያጋሯቸው መረጃዎች ምክንያት በማህበራዊ መገናኛና በሌሎች መንገዶች የሚደርሱባቸው ጥቃቶችም ለተጨማሪ የአእምሮ ጤና ችግር ያጋልጧቸዋል።
ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞችን አታክ በሚያደርጉበት ጊዜ በቀጥታ ነው እነሱን ተጽዕኖ የሚያሳድርባቸው። በተለያዩ መንገዶች ሊሰደቡ ይችላሉ፣ ስቶክ ሊደረጉ ይችላሉ፣ ወይም ደግሞ እያንዳንዱ እንቅስቃሴያቸውን በዲጂታሊ ሊከታተሉባቸው የሚችላቸው ሁኔታዎች ሊኖሩ ይችላሉ። ቤተሰቦቻቸው ላይ የሚደርስ ጫና ሊኖር ይችላል። የራሳቸውን ፐርሰናል ኢንፎርሜሽን ሊያጋሩባቸው ይችላሉ። ስለዚህ እነዚህ ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ፣ ድባቴ ውስጥ፣ ግራ መጋባት ውስጥ፣ ራስን የማግለል ሁኔታ ውስጥ ሊከቷቸው ይችላል እና እነዚህም ሌሎች የምናስተውላቸው ነገሮች ናቸው። ማህበራዊ ሚዲያ እንቅስቃሴዎቻቸውን በእነዚህ አይነት ምክንያቶች የገደቡ ወይም ደግሞ ወደ ሌላ ማህበራዊ ሚዲያ ሙቪ ያደረጉ አካውንታቸውን የቀየሩ ሰዎች በርካታ ናቸው የማውቃቸው።
በተለይ በማህበራዊ ትስስር ገጾች አማካኝነት ጋዜጠኞች ላይ የሚሰነዘሩ ጥቃቶች በማንነት ላይ ያነጣጠሩ መሆናቸውን የምትገልጸው ካሳይም የጫናውን ክብደት ታስረዳለች።
ለራሴ ግብዓት እንዲሆነኝ ለኤክስፐሪመንት በሚል በምሰራቸው ዘገባዎች ላይ ኮሜንቶቹን የተወሰነ ለማየት ሞክራለሁ እና አሁን ባለው የኢትዮጵያ ፖለቲካ ውጥንቅጥ እንደተረዳሁት እውነት አንጻራዊ ነው፣ በጣም አንጻራዊ ነው። ማን የሰራውን ዘገባ የሚለው ደግሞ ከዘገባው በላይ ትኩረት ይሰጠዋል። እኛ ሀገር በተለይ ዘገባውን የሰራው ሰው ማንነቱ ከታወቀ፣ ለምሳሌ ስሙ፣ ብሔር ማንነቱ፣ ሃይማኖቱ ከሆነ ጾታን ጨምሮ ዘገባውን ወይም ኮንተንቱን ይዞ ገንቢ ግብዓት ከመስጠት ይልቅ ማንነቶቹን አታክ የማድረግ ነገር አለ። በጣም የሚከባበዱ ስሞች ይሰጣሉ፣ ይለጠፋሉ። ስምን የሚያጎድፉ የሚዘልፉ ነገሮችን የመለጠፍ ነገር በጣም ተለምዷል።
ጋዜጠኞች በስራቸው ምክንያት በአእምሮ ጤናቸው ላይ የሚደርሰውን ችግር የበለጠ አዳጋች የሚያደርገው አብዛኞቹ የሚዲያ ተቋማት በግንዛቤ እጥረት ወይም በአቅም ውሱንነት ምክንያት ችግሩን አውቀው ድጋፍ አለማድረጋቸው መሆኑን ባለሙያዎቹ ይስማሙበታል።
አድማጮቻችን፣ የምሽቱ ዝግጅቶቻችን እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። Thank you.
¶¶